ወላጅ መሆን ቀላል ኃላፊነት ባይሆንም ብዙ ወላጆች ከዛሬ 10 አመት ወይም 20 አመት በፊት ከነበረው ጋር በማነጻጸር በዚህ ዘመን ልጅ ማሳደግ በጣም ከባድ መሆኑን ይናገራሉ። ዋናው ምክንያታቸው ደግሞ ቴክኖሎጂ በተለይ ማህበራዊ ሚዲያ ነው። ሰላም ጤና ይስጥልኝ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ሳምንታዊ የጋቢና መሰናዷችን ጀምሯል። ዛሬ ስለ ወላጅነትና ልጅ አስተዳደግ በጥልቀት እንመለከታለን። የወላጆችን የቴክኖሎጂ አጠቃቀም በማስተካከል ልጆችን እንዴት ከጻነታቸው ጀምሮ የቴክኖሎጂን ጥቅምና ጉዳት በአግባቡ ለይተው እንዲገለገሉ ማስተማር እንደሚችሉም የሚያብራሩልን ባለሙያዎች ጋብዘናል።
ቀረውን ግዛቸው ወጥተው እንዲጫወቱ ያስፈልጋል። ፈጽሞ መከልከል ሳይሆን መገደብ። መገደብ ስንል ደግሞ ሰዓት ብቻ ሳይሆን የሚያዩትንም መምረጥ ያስፈልጋል። ምንድነው የሚያዩት? ወላጅ መጀመሪያ አይቶ ወይ አብሮ አይቶ መገደብ ያስፈልጋል። በወላጅ እጅ ነው ያለው መገደብ መፍቀድ።
የነርስ ባለሙያና የልጆች አስተዳደግ አሰልጣኝ የሆነችው ሳራ ዘመኑን ነው የሰማችኋት። ወደ በኋላ ላይ ተመለሳለች። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ከጋቢና መሰናዶቻችን ጋር አብራችሁ ቆዩ። የሰው ልጆች የለት ተለት እንቅስቃሴ ውስጥ አንድ አካል የሆነ የመጣው ቴክኖሎጂ ለወጣቶች በርካታ እድሎችን ይዞ የመጣ ቢሆንም ከአጠቃቀም ጋር የተያዙ ችግሮች ወጣቶችን ለስነ ልቦናዊና ማህበራዊ ቀውስ ያጋለጣቸው ስለመሆኑ ባለሙያዎች ይናገራሉ። ባልደረባችን አስማማው ነው በዚህ ዙሪያ የስነ ልቦና ባለሙያ የሆኑትን አቶ ያፌት ከፈለኝና የአዲስ አበባ ከተማ ነዋሪ አቶ ብርሃኑ ራቦን አነጋግረው ተከታዩን አዘጋጅቷል።
የሆነ ከመጣው የቴክኖሎጂ ለውጦች ጋር በተለ የሚላመዱት ወጣቶች በአሁኑ ወቅት ቴክኖሎጂ ይዟቸው የመጣቸው ድልና ፈተናዎች ዋነኛ ተቋዳጅ ስለመሆናቸው ባለሙያዎች ይገልጻሉ። በአብሮት የስነ ልቦና ማማከር ማዕከል የስነ ልቦና ባለሙያ የሆነው ያፌት ከፈለኝ ቴክኖሎጂ ለወጣቶች ይዟቸው የመጣቸው በርካታ እድሎች አሉ ይላሉ።
የትምህርት ስራቸው ላይ፣ አጠቃላይ ማህበራዊ ግንኙነታቸው ላይ፣ ወደፊት ደግሞ ሊሆኑ የሚፈልጉት ነገሮች ላይ ትልቅ አንዱ መሳሪያ ሆኗል። ስለዚህ አንድ እንግዲህ ለምሳሌ ኢትዮጵያ ውስጥ ያለው ወጣት አሜሪካን ሀገር ካለው ወጣት ጋር ምን እያደረገ ነው? የአኗኗር ስትራቴጂው ምን ይመስላል? የሚለው የተመሳሳይ ነገሮች እኩል መረጃ እንዲያገኝ ያድርጎታል። ከመረጃ አንጻር ሁለተኛ ከጥራት ካላቸው መረጃዎችን ወይም ደግሞ መሳሪያዎችን ከማግኘት አንጻር ደግሞ እነዛን እንዲያገኝ ረድቷቸዋል በከፍተኛ ከትምህርትና ከማህበራዊ ክዋኔዎች ባለፈ ደግሞ ቶሎ የፋይናንስ ገቢያቸውን ከማሻሻል አንጻር አሊያም ደግሞ ለነሱ ጠቃሚ የሆኑ ነገሮችን የፈጠራ ክህሎታቸውን ከፈጠራ ክህሎቶቻቸው ውጪ ደግሞ የራሳቸውን ጸጋ ታለንታቸውን ለሌሎች ለማካፈል ትልቅ ሜዳ ሆኗል።
የ19ና 20 ዓመት ወጣቶች አባት የሆኑት የአዲስ አበባ ከተማ ነዋሪ አቶ ብራኑ ራቦ በበኩላቸው ወጣቶች የቴክኖሎጂ ውጤቶች ይዟቸው የመጣቸውን ድሎች በአግባቡ እንዲጠቀሙ የወላጆች እገዛ እንደሚያስፈልጋቸው የራሳቸውን ተሞክሮ ዋቢ አድርገው ያነሳሉ።
ቴክኖሎጂ እንግዲህ እኔ እንደ መሳሪያ ነው የምወስደው። አንድ የሚያፈጥን ከተጠቀምክበት በጣም ወደ ስኬት የሚያንደረድር፣ ካልተጠቀምክበት ደግሞ ወደ ገደል የሚያንደረድር በጣም አስቻጭ የሆነ ልትለየው የማትችለው ሱስ ሊያስይዝ የማይችል መሳሪያ ነው ለእኔ። ስለዚህ ጥራት ሳረግ የነበረው ምንድን ነው? ልጆቼ ቴክኖሎጂውን እንዳይጣሉት ነገር ግን ለትክክለኛው ነገር እንዲጠቀሙ፣ ሰዓቱም ደግሞ እንዲያውቁ ሱስ አስያዥ እንደሆነ እንዲያውቁና ሱስ እንኳን ቢያስይዝ በእውቀት ነክ ነገር ሊያሳድጋቸው በሚችል ነገር ትምህርት ነክ በሆነ እንደገና ደግሞ የሚወዱትን እና ወደፊት መሆን የሚፈልጉትን አቅጣጫ እንዲያሳያቸው መንገድ እንዲከፍትላቸው አላማቸው ጋር ለመድረስ መረጃ የሚሰጥ የሚያፈጥን እንዲሆን በዛ ውስጥ ደግሞ ሻርክ እንዳለ የሚያጠምድ መረጃ የሌለኝ እንደመስላቸው። ለምን ቴክኖሎጂው አሁን ቤተሰብ እና ልጅን ከሁለት ከፍሎታል። ልጆቹ ወላጆቻቸው ምንም የማያውቁ ቴክኖሎጂ የማይረዱ አርጎ ከቆጠሩ ከወላጆቻቸው ጋር ማመካከር ስለ ቴክኖሎጂ ማውራት አይፈልጉም።
የስነ ልቦና ባለሙያው አቶ ያፌት ከፈለኝ እንደሚሉት ደግሞ ቴክኖሎጂዎችን በተለይም ከቅርብ ጊዜያት ወዲህ ወጣት ደንበኞቻቸው ይበዙላቸው የማህበራዊ ሚዲያዎች ከአጠቃቀም ጋር በተያያዘ በርካታ ችግሮች ይዘው እየመጡ መሆኑና ወጣቶችን ለስነ ልቦናና ማህበራዊ ቀውስ እየዳረጋቸው ስለመሆኑም ይናገራሉ።
የአእምሮ ጤናቸው ላይ ለምሳሌ ረጅም ሰዓት የእንቅልፍ ስርዓተ ዘይቤያቸውን በማዛባት አልጋ ላይ ስልክን ተኝቶ መጠቀም ከዛ ደግሞ ቀንና ማታው ላይ ያለውን የቀን ከቀን ክዋኔያቸው ላይ ጫና ማሳደር አትኩሮት መጠን ላይ እጅግ ከፍተኛ በሆነ መንገድ የአትኩሮት መጠን አንድ ነገር ላይ የመቆየት ችግርን ባህሪ ላይ ደግሞ ቶሎ ግልፍተኝነት እነዛን ነገሮች ለመረዳት ወይም አዲስ መረጃዎችን መፈለግ እነዚህ ከብዙዎቹ በጥቂቶቹ ናቸው። እንግዲህ በአካላቸው ተንቀሳቅሰው ሄደው እንደ ድሮ እግር ኳስ ወይ ደግሞ ልጆች ተሰብስበው ጨዋታ ሳይሆን ሲቀር የአካል እድገታቸው ጥንካሬያቸው በእንግሊዝኛው ፋይንና ግሮስ ሞተር አክቲቪቲያቸው የምንለው ከለጋ እድሜያቸው ጀምሮ እስከ አዋቂነት ላይ ትልቅ ሚና አለው። ሁለተኛ ሶፋ ላይ ቁጭ ብሎ ቴሌቪዥን እና የብርሃኑ የሚለቀው ጨረር የአይን ባለሙያዎችም እያወጡት ያሉት የዛ ጫናዎች አሉ። ስነ ልቦናዊ ደግሞ አዲስ መረጃ ስለሚሰጥ ቴሌቪዥኑ ድምፅ አለው፣ ስሜት አለው፣ እንቅስቃሴ አለው። ከዛ ከሱ ስሜት ውስጥ ከድምፅ ካለው እንቅስቃሴ ካለው የተለያዩ ቀለማት ካሉት ነገሮች ውስጥ ወጥተን በጥቁርና በነጭ የተጻፈ መጽሐፍ ለማንበብ ስንል አትኩሮታችን ብዙ ፍላጎት አይኖርም እና ዘርፈ ብዙ አይነት እክሎች ካልተገራ ዘርፈ ብዙ አይነት እክሎችን ከለጋ እድሜ ጀምሮ እያሳዩ ነው።
የቤተሰብ አማካሪ ጭምር የሆኑት አቶ ብርሃኑ ራቦም ከቴክኖሎጂው አጠቃቀም ጋር ተያይዞ ወጣቶች እየገጠሟቸው ያሉ ሁኔታዎች ወላጆችንም የሚያስጨንቁናል ይላሉ።
በጣም ያስጨንቃል። አሁን እኔ በእኔ ቤተሰብ አካባቢ የማያቸው ችግሮች አሉ። ከፍተኛ የሆነ ጫና አሳድራለሁ። እኔ በሙሉ በእኔ ሰርክል ያሉት ቤተሰቦቼ ልጆች የስክሪን የሚያዩበት ሰዓት እንዲቀንሱ ጥረት አደርጋለሁ። ነገር ግን አሁን ችግሮች ያልከው የሚገርም ልጆች መግባባት ራሱ አይችሉም አሁን ከሰዎች ጋር። ለምን ረጅም ጊዜ ስክሪን ላይ ቁጭ ስለሚሉ አንደኛ ማውራት ራሱ አይችሉም በደንብ፣ ሁለተኛ ደግሞ ልክ ስልክ በማይኖርበት ጊዜ ቴሌቪዥን በማይኖርበት ጊዜ ነርቨስ ይሆናል። በጣም ይጮጣበጣሉ፣ ሰላም ያጣሉ፣ ይጮሃሉ። እንዲህ አይነት ችግሮች አሉ።
ዓለም አቀፍ የጤና ድርጅት የቴክኖሎጂ አጠቃቀም በተመለከተ በእድሜ ክፋፍሉ ባወጣው መመሪያ ህጻናት እስከ 2 ዓመት ባለ እድሜያቸው እንደ ቴሌቪዥንና ሞባይል ካሉ የቴክኖሎጂ ውጤቶች እንዲረቁ ሲመክር፣ ከ2 እስከ 5 ዓመት ደግሞ በቀን ከ1 ሰዓት ያነሰ ጊዜ ብቻ እንዲጠቀሙ አሳስቧል። ወጣቶችን በተመለከተም በቀን ከ2 ሰዓት ያልበለጠ ጊዜን እንዲያሳልፉ ባለሙያዎች ይመክራሉ። አሜሪካ ድምጽ አስመማየ ነው፣ ዋሽንግተን ዲሲ።
አስማማውን ለዘገባው አመሰግናለሁ። የተከታተላችሁት ያላችሁት ሳምንታዊውን የጋቢና መሰናዷችንን ነው። እንግዲህ ቀደም ባለው ዘገባ ላይ እንደተመለከታችሁት እንደ ቴሌቪዥን፣ ስልክና ማህበራዊ ሚዲያ የመሳሰሉ ቴክኖሎጂዎችን በእነዚህ ቴክኖሎጂዎች ላይ የበዛ ጊዜ ማሳለፍ በልጆች እድገት ላይ አሉታዊ ተጽዕኖ ያሳድራል። ታዲያ ለወላጆች በዚህ ምን ያክል ተቸግረዋል? ልጆቻቸውን ለማብቃትስ የቴክኖሎጂ አጠቃቀማቸውን በምን መልኩ ይቆጣጠራሉ የሚለውን ለማወቅ በዩናይትድ ስቴትስ የሚኖሩ ወላጆችንም አነጋግረናል። እነሱም ይሉትን ደግሞ ሰምተን እንመለሳለን።
ስሜ ትዝታ ሮይ ይባላል። ኒው ጀርዚ አካባቢ ነው የምኖረው፣ ዩኤስኤ ማለት ነው። ሁለት ልጆች አሉኝ፣ ወንዶች። እድሜያቸው አሁን 12 እና 8። ሽን በቴክኖሎጂ ጊዜ ማሳደግ በጣም አስቸጋሪ ነው። እኛ እንዳደግንበት አይደለም። ግን እውነታው ምንድነው? አሁን ያለበት ጀነሬሽን ሰው የሚገናኘው እንኳን ልጆች ወላጆችም ትልልቆችም በፕሮፌሽናል ደረጃም በሶሻል ሚዲያ በቴክኖሎጂ ሆኗል። አይ ቲንክ የኛ ስራ ምንድነው እንደ ወላጆች እንዴት ነው እሱን ነገር ኦነር አድርገን የነሱ ትውልድ ይሄ ነው እውነት ነው፣ ግን እንዴት ነው መስመር እናበጅላቸው? እንዴት ነው ሴፍ በሆነ መንገድ ያን ነገር የሚያደርጉት በሚል ነው። ፕሬሸሩ አስቸጋሪ ነው ለመናገር። ብዙ ጊዜ ወላጆች የሚቸገሩበት ልጅ ብቻ ነው ስልክ የሌለው ወይ ልጅ ብቻ ነው ጌም የሌለው የሆነ ብቸኝነት እንዳይኖራቸውና ያንን ቫልዩ ሲስተም አይ ቲንክ ራሳችን ማመን አለብን ያንን ለምን እንደምናስቀር እና ደግሞ በእነሱ ቋንቋ በሚቀበሉት ቋንቋ አስረድተን የምንችለውን ማሟላት የማንችለውን ግን ከጥቅሙ ጉዳቱ ይቻላል። አንዳንዴ ሀክ የሆኑ ሰዎች ምናምን ኢንስታግራም ላይ ሲያሳይ አሳያቸዋሉ። እኔ ከምላቸው ሲያዩት በደንብ ይግባቸዋል ማለት ነው። ከዚህ ነው የምጠብቀኝ የሚለው ነገር እና በርቱ ነው የምለው። የሁላችንም ትግል ላይ ያለ ነው። በርቱ።
እኔ ፍጹም ርስቱ ይባላል። የምኖረው በሲልቨር ስፕሪንግ ሜሪላንድ ነው። የሁለት ልጆች አባት ነኝ። ትንሹ ልጄ 8 ዓመት እድሜ ሲሆን ትልቁ የ18 ዓመት ልጅና ወደ መጀመሪያ ኮሌጅ ሄደ ነው በአሁኑ ዓመት። ቴክኖሎጂ ስልክንና ቲቪን ጨምሮ በአሁኑ ጊዜ በጠቅላላው በታዳጊ ህጻናት ላይ ትልቅ የሆነ የራሱን የሆነ ችግር እያስከተለ ያለ ነገር ነው። የመጫወት አቅማቸውን ቀንሶታል። የመግባባት ክህሎታቸውን የንቃት ሁኔታቸውን እና የተለያዩ ፊዚካል አክቲቪቲያቸውን ሊሚት አድርጎ በቤት ውስጥ ወይም በመቀመጥ በአንድ ቦታ በማሳለፍ አቴንሽናቸውን አስተሳሰባቸውን የቀነሰ ሁኔታ ነው የሚታያለው። በአብዛኛው ትልቁ ነገር እኔ ሳሳደግ ልጆቼ አንደኛ ጠቀሜታው ምንድን ነው እና ሊሚት አደርጋለሁ፣ ጊዜ ገደብ የሚባል ነገር አስቀምጣለሁ። የማጥናት የትምህርት ቤት ስራ ለመስራት ያው የሚጠቀሙት በአብዛኛው ኦንላይን ላይ ባለ ነገር ነው። ከዛ በአንጻሩ ሌላው ትልቁ በኔ ቤተሰብ ውስጥ ፕራክቲስ የምናደርገው ወይም ልምምድ የምናደርገው በተቻለ አቅም ወደ ሌላ አክቲቪቲዎች፣ ወደ ሌላ ከስክሪን ውጪ ሊደረጉ የሚችሉ ነገሮች ላይ ማተኮር ነው። ለልጆች እንደምናወጣው ህግ ለራሳችን ህግ ማውጣት አለብን ብዬ አምናለሁ። እና እንደ ምሳሌ ሆነልና ሳይ የምንችላቸው ብዙ ተግባራቶች አሉ። አንዳንድ ነገሮችን ትምህርታዊ የሆኑ ነገሮችን አብሮ በማሳለፍ በማየት እና የውጭ አክቲቪቲዎችን በመጨመር ላይክ ፊዚካልም ሊሆን ይችላል ስፖርታዊም ነገር ሊሆን ይችላል አብሮ በማድረግ ልጆችን ወደዛ ነገር ውስጥ እንደ ኤግዛምፕል ሴፍ ኤግዛምፕል አድርገን ራሳችንን ማሳየት ያለብን እንደሆነ ነው የሚሰማኝ።
የዩናይትድ ስቴትስ ነዋሪ የሆኑት ወላጆች ሐሳባቸውን ስላካፈሉን እጅግ አድርገን እናመሰግናለን። ዝግጅታችን አሁንም ይቀጥላል። የባለሙያዎችን ምክር ወዳካተተው ዝግጅቶቻችን ከመላፋችን በፊት ግን በፕሮግራማችን ላይ አስተያየታችሁን ለማካፈል በምን ታገኙታላችሁ ለሚለው ወደ ይሄን የሚከተለውን ማስተዋቂያ ሰምተን እንመለስ።
ጋቢና ቪኦኤ ከጥር 24 2015 ዓ.ም ምረጅ ጀምሮ በሌላ አማራጭ ይከሰታል። ባዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት የየለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ ህልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምጽ መገኛው ታሮች በተጨማሪ ባዱ ራዲዮና ቴሌቪዥን ተከታተሉ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ወደ ስቱዲዮ እንግዳችን ከመላፋችን በፊት ሁለንተናዊ የልጆች አስተዳደግ ዙሪያ አዲስ አበባ ውስጥ ፓሬንቶን በሚል ስያሜ የሚያዘጋጀው ስልጠና አሰልጣኝና የስነ ልቦና አማካሪ የሆኑት አቶ ሽመልስ ገበየው በዚህ ዘመን ስላለው የልጆች አስተዳደግ ያካፈሉንን ጥቂቱን እናሰማችሁ።
ቀደም ሲል ልጅ ማሳደግ የግል የእናት ያባት ብቻ ሚና አልነበረ። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም አንድ ልጅ ሰፈር ውስጥ ከተወለደ የእናትና የአባቱ ብቻ ሳይሆን የማህበረሰብ በቃ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት፣ ከዛ አልፍ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች እነሱ መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል ሬዲዮ ብንል ምናምን በጣም ጥቂት ሬዲዮ ጣቢያዎች አንድ ቴሌቪዥን ጣቢያ የነበረበት ጊዜ ነው የነበረው። ከዛ አንጻር ለነገሮች የመጋለጥ እድላችን በበጎ ምንም ፈቁ ባልሆነ መንገድ የተገደበ ነበረ። አሁን ላይ ስንመለከት በ2015 በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥቷል፣ ወደ ግላዊነት እየመጣ ነው። በይሄ ግላዊ የህይወት መንገድን የሚከተሉት አለማት ላይ ያንን የሚደግፍ ተቋማት ፈጥረዋል አስቀድሞ ማለት ነው። ስለዚህ ሰው ብዙ አይቸገርም፣ ወደ ተቋማቱ ይሄዳል። እኛ ጋር ምንድን የሆነው እነዚህ ማህበራዊ መዋቅሮቻችን እየሳሱ ሲመጡ እሱን ሊተካው የሚዛን ሚና ሊሸፍንልን የሚችል ግን ጠንካራ የሆነ ዘመናዊ መዋቅሮችን አልፈጠርም። አሁን በጣም ፈታኝ የሚያደርገው እሱ ነው። ልጄ በልጄ ጉዳይ ሲቸገር የት ነው የሚሄደው? እንዴት አድርጌ ነው አስቀድሜ ስራሴን ለጋብቻም ይሁን ለወላጅነትም ማዘጋጀው? ስለዚህ ልጅን ማሳደግ በጣም ፈታኝ ያደርጎታል። ከዛ ውጭ ዓለም ዝርግ ሜዳው ላይ ያለ አሁን ከዛን ዘር መረጃ በጣም በሰፊው ሜዳ ላይ ነው ያለው። ቀድሞ እኮ ወላጆቻችን ይፈልጋሉ የታለሽ መልሳት ግባ ወደ ቤት ከገባው በኋላ በቃ እኔ ሴት ነኝ እናቴ መረፍ ትላለች አባቴም ያርፋል። አሁን እኮ ልጆች ቤት ገብተው ይጠፋል። በቴሌቪዥኑ በጣም ብዙ ሺ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ።
ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። እንዴት ነው ይሄንን ስልጠና ለማህበረሰቡ ለመስጠት የተዘጋጃችሁት? ማናችሁስ የምትሰጡት?
ኦሲስ ስልጠናና ማማከር የሚል ድርጅት አቋቁመን ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርጎ የሚሰሩ ስልጠናዎችን ነው የሚሰጠው እና ፓሬንቶን አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርጎ ነው የሚሰራው። ስንነሳው ምንድን ነው ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም ሰልጣኞች በስልጠና ውስጥ ይካተታሉ። ልጆቻችን ላይ አንዳንዴ ሳናቀው ለጥቅማቸው ብለን ግን የምንሰራው ስህተት አለ። ስህተታችን እንዴት ነው የምናርመው? ከልጆቻችን ጋር ያለን ተግባቦት ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም አንቺ እንዳነሳሽው ከሶሻል ሚዲያው ከሌላው ሜንስትሪም ሚዲያ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለ መንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እንደየእድሜ ደረጃውና እንደየተለያዩ የወላጅነት ፈተናዎች እነዛን ጥያቄዎች የሚመልሱ ተከታታይ ስልጠናዎች ይኖሩታል።
በቀጥታ ወደ ስቱዲዮ እንግዳይ ነው መወስዳችሁ። እንግዳይ ሳራ ዘመኑ ትባላለች። የሁለት ልጆች እናት ናት። በነርስ ሙያ ለ20 አመት አገልግላለች። በልጅ አስተዳደግም ስልጠና ወስዳ የልጆች አስተዳደግ የተሰኘ መጽሐፍ አሳትማለች። የተለያዩ ስልጠናዎችንም ትሰጣለች። በቅድሚያ ለቴክኖሎጂ ያልተገባ አጠቃቀም በልጆች ላይ የሚያሳድረውን ጉዳት በመግለጽ ትጀምራለች።
ብዙ መቀመጥ ለልጆች በጣም አደጋ አለው። ምክንያቱም ልጆች ቢያንስ 1-2 ሰዓት እየወጡ መጫወት አለባቸው። ያንን ይከለክላቸዋል። አርፎ ቁጭ ብለው ይውላሉ። እሱ ትልቅ አደጋ አለው። ወጥቶ መጫወት ፊዚካል አክቲቪቲዎች። ሌላው ደግሞ ከሰዎች ጋር ኮንቨርሴሽን ማድረግ መነጋገር ማህበራዊ ኑሮ የሚለምዱት በመጫወት ነው። ልጆች የሚለምዱት ብዙ ነገር በመጫወት ነው። አይምሯቸው የሚያድገው ቃላት የሚለምዱት ማውራት በደንብ የሚችሉት ከሰው ጋር በመነጋገር ነው። እሱን ሁሉ ይይዛቸዋል። ቤት ውስጥ ቁጭ ብለው አንድ ቦታ ላይ በመጫወት እንደገና ደግሞ የመልመድ የአዲክሽን ባህሪ አለው። በቃ በኋላ እሱን ይለምዱና አምጡ የማለትም ሊያዳብሩ ይችላሉ። ለረጅም ጊዜ ከመጠቀም የተነሳና ከወላጆቻቸው ጋር ኳሊቲ ታይም ማሳለፍ ሁሉ ያቀታል። ይሄንን በማድረግና በጤና ዙሪያ ትልቅ አደጋ አለ። አይንንም ሊጎዳ ይችላል። እሱ ላይ ብቻ አፍጥጦ በመቀመጥ ቶሎ አፍ አለመፍታትም ያጋጥማል።
እሱ በተለይ ደግሞ ብዙ ወላጆች አሁን የሚቸገሩበት አፍ አለመፍታትና ዘግይቶ የመናገር ችግርም ነው።
ያ አሁን በቅርብ ሰምቻለሁ አንብቤያለሁ እንደዚህ ብዙ አለመነጋገር ብዙ መቀመጥ አፍ ለመፍታት ሊያዘገይ ይችላል። ናሱሱም አደጋ አለውና በጣም መገደብ አለብን። መከልከል ሳይሆን ፈጽሞ ግን ከተወሰነ እድሜ በኋላ መገደብ ያስፈልጋል። የሚያዩትንም መቆጣጠር ያስፈልጋል። ዝም ብሎ መፍቀድ አደጋ አለው ብዙ መገደብ የሚለውን ስታነሺ ይሄ የስክሪን ታይም የምንለው ልጆች በቴሌቪዥን ፊት ወይም በኮምፒውተር ፊት የሚያጠፉት ጊዜ ያንን መቆጣጠር ለብዙ ወላጆች ከባድ ነው። አንዳንዱ ሙሉ ለሙሉ መከልከል ቴሌቪዥን ቤት ያልገዛም የማለት ወደ ማለት ይሄዳል። አንዳንዱ ደግሞ ቤተኛው ደሜ ነው ስልክ ሊንሰጣቸው የሚገባው የሚል ጥያቄ አነሳልና ትክክለኛ የቴክኖሎጂ አጠቃቀም ለልጆች የሚባላለን የትኛውስ ነው?
ያ እንግዲህ የሚባለው በጥናት እንግዲህ ታየው ከሁለት አመት በታች ያሉ ልጆች እንደውም ባያዩ ነው የሚመረጠው ፈጽሞ ባያዩ ስክሪን ታይም ሆነ ሁሉንም ነገር ከዛ በላይ ያለው ደግሞ ለ30 ደቂቃ ያለው ከሚቀረውን ጊዜያቸው ወጥተው እንዲጫወቱ ያስፈልጋል። ፈጽሞ መከልከል ሳይሆን መገደብ። መገደብ ስንል ደግሞ ሰዓት ብቻ ሳይሆን የሚያዩትንም መምረጥ ያስፈልጋል። ምንድነው የሚያዩት? ወላጅ መጀመሪያ አይቶ ወይ አብሮ አይቶ መገደብ ያስፈልጋል። በወላጅ እጅ ነው ያለው መገደብ መፍቀድ። እኔ በጣም የሚገርመኝ ነገር አንዳንድ ወላጆች ምን ይላሉ? አስቸገረኝ ላይክ የ4 አመት ልጅ የ6 አመት ልጅ አስቸገረኝ ይላሉ። እንግዲህ በዚህ እድሜ ካስቸገረ እንግዲህ አስብ ቲኔጅ ሲደርሱ ምን ሊሆኑ ነው? እና በዚህ እድሜ ያለ ልጅ ሊያስቸግረና ሊያቅተን አይገባም። ምክንያቱም በእኛ እጅ ነው ያለው። ለምሳሌ እንትን አይፓድም ሆነ ምን ፊት ለፊታቸው ካላየን እንኳን አምጡ አይሉ መደበቅ እንችላለን። ከዛ ደግሞ ማስረዳት እንችላለን በዚህ ሰዓት ነው ማየት የምችለው ብለ የናን የስክሪን ሰዓት ሆነ የሶሻል ሚዲያ አጠቃቀም በሌላ መተካት በመሯሯጥ ልጆች እንዲጫወቱ ማድረግ ጌም ማዘጋጀት ቤት ውስጥ ቦርድ ጌም ከልጆች ጋር መጫወት ዝቅ ብሎ ቁጭ ብሎ መጫወት ይዞ መውጣት መተካት ዝም ብሎ መውሰድ ብቻም ሳይሆን ሌላ አክቲቪቲ እንዲያረጉ መተካት ያስፈልጋል። በተለይ ፊዚካል አክቲቪቲ የሚሯሯጡ ላይብረሪ መውሰድ ማንበብ እንዲችሉ የተለያዩ መጽሐፎች ቤት ውስጥ ማምጣት ተለያዩ ነገሮችን መተካት ያስፈልጋል። ዝም ብሎ መከልከልም ብቻ አይደለም። ግን እንደየእድሜያቸው ከፍ ይያሉ ሲሄዱ ደግሞ ምን መርጥበትንም ሰዓት ረዘም ማረግ እንችላለን። በጣም ረጅም ስንል 3 ሰዓት ሳይሆን 1 ሰዓት ማረግ ይቻላል። ግን የሚያውቱን ማወቅ ያስፈልጋል። አንዳንድ ኤጅ ላይ ሲደርሱ ደግሞ ፓረንታል ኮንትሮል ማድረግም በጣም አስፈልጋጊ ነው። ምክንያቱም ብዙ ነገሮችን ሰማለን። ልጆች የማይሆን ነገር ይያዩ ራሳቸውንም ይጎዱ የማይሆኑ ነገሮች ያለ እድሜያቸው መጥቶ ሊያዩ ይችላል። በተለይ ወላጆች ትልቅ ፈተና የሆነባቸው ስለ ቴክኖሎጂ ስናነሳ የማህበራዊ ሚዲያ አጠቃቀም ነው። ምክንያቱም በተለይ በማህበራዊ ሚዲያ ላይ የሚተላለፉት መረጃዎች ወሰን የላቸውም። ልክ ባህር ውስጥ እንደመግባት ማለት ነውና አንዳንድ ጊዜ ደግሞ የልጆችን ህይወት ለአደጋ እስከማጋለጥ የደረሱ መረጃዎችን ልጆች ጋር ሲደርስ እናያለን። ይሄ ምን ያክል ለወላጆች ፈተና ሆኗል?
ትልቅ ፈተና ነው። ምክንያቱም ይሄ ነገር አዲስ ነው። ምንድነው ቃመታት የመጡኛ በሱ አላደግንም አላምና ፈተና ነውና እንዴት መጠቀም እንዳለብን ራሳችንን ማስተማር አለብን። ራሳችንን አስተምረን ያው ፈተናው ማለፍ ይኖርብናል። ፈተና ነው ብለን መተው ሳይሆን ደሞ ማለፍ የምንችለው ነገር ነው። በየእድሜያቸው ስንት አመት ድረስ ነው ስክሪን ማሳየት ያለብኝ ማቆም ያለብኝ ገደብ ማድረግ ያለብኝ ምን አይነት ነው? እንደገና ደሞ የሚያውቱንም ማየት እንዳለብኝ ልካው እንደቀለጽ ነው ትልቅ ከተማ ላይ እንደማይጥሏቸው እዚህ ላይ መታል የለብኝም ብለው አስበው ከተቆጣጠርናቸው ልጆች ይሰሙናል። ሌላው ደሞ የኛ አጠቃቀም እሱ ትልቅ አርአያ መሆን አለበት። ልጆችን ከልከለን እኛ እሱ ላይ ቁጭ ካልን ስራሱ ምን አይነት መልእክት ይያላከን ነው? እሱንም እኛ አርአያ ሆነን ማሳየት አለብን። እኛም በገደብ የተጠቀመን ማለት
የኛ አጠቃቀም ስቲ መጽሐፍሽ ላይም የምታነሺው ነጥብ ነው። አርአያ መሆን አለብን በእኛ በራሳችን አጠቃቀም በማንኛውም ጉዳይ ላይ በቴክኖሎጂ ብቻ ሳይሆን በሚናደርገው የህይወት ለመመዳችን ለልጆቻችን አርአያ በሚሆን መልኩ መሆን አለበት ብለሽ መጽሐፍሽ ላይ የምታነሺው ሐሳብ አለና የኛ የስልክ አጠቃቀም ወይ ቴክኖሎጂ ላይ የምናጠፋው ጊዜ ራሱ ከልጆቻችን ላይ ጊዜ የሚወስድ ነገር ነውና ስለሱ ንገሪኝ። ይሄ ከልጆች ላይ ምን ወስደው ጊዜ በልጆቻችን ላይ ምን አይነት ተጽዕኖ ይፈጥራል?
መቼም ከልጆቻችን ትልቅ ምን ሰጣቸው ጊዜ ነው ታይም ነው። እና ያ ደግሞ አብሮ ብቻ አጠገም መሆን አይደለም ያልተከፋፈለ አቴንሽን ሁል እንዴ ከልባችን ሆነ ከልጆቻችን ጋር ማሳለፍ አለብን። አንዳንድ ጊዜ የምንሳሳተው ቤት ውስጥ ስላለን ብቻ ከልጆቻችን ጋር እናሳልፍ ይመስለናል። ጆሮአችን ላይ የሆነ ነገር አድርገን ያዳመጥን ከሆነ ወይም ከባክግራውንድ ላይ ቲቪ ከፍተን እየሰማን ከሆነ ያ ጊዜ መስጠት አይደለምና እየተሻማብን ነው ማለት ነው ከልጆቻችን ጋር ይሄን ጊዜ። እና ከልጆቻችን ጊዜ የምናሳልፈው ጊዜዎች በሙሉ ያልተከፋፈለ አቴንሽን በሙሉ ሆነን ማሳለፍ አለብን። ከልጆቻችን ጊዜ ብዙ እየወሰደብን ነው እኛ በመንጠቀም በሰዓት ረጅም ሰዓት እንግዲህ ሶሻል ሚዲያ ያ ነገር ታይቀሽ አንዱን ስታይ ወደ ሌላ ይወስድሻል ወደ ሌላ ስታይ ሳታይቶ አንድ ሰዓት ሁለት ሰዓት ያልፋል ያ እንግዲህ ከልጆቻችን ላይ የሰረቀነው ነው ማለት ነው በዛ ሰዓት ከልጆቻችን ጋር ማውራት እንችላለን የልጆቻችን ባህሪ ለውጥ ማየት እንችላለን የሚጠይቁንን ጥያቄ ፎከስ አድርገን መመለስ ይሄን ነው የሚወስድብን አይተውና የልጆቻችን ለውጥ ሁሉ ማናይበት ጊዜ ይመጣል ምክንያቱም ከቀልብ ሆነሽ ከልብሽ ሆነሽ ካላየሻቸው ልብሽ ወደ ሌላ ወስዶ ከልጆችሽ ጋር ያለሽ ኮሙኒኬሽን ሙሉ አይደለም ሙሉ ካልሆነ ደግሞ ካላዳመጥናቸው አዳምጠን ካልመለስን ጥሩ ኮሙኒኬሽን ጥሩ መግባባት የለም ማለት ነው። ጥሩ ተግባቦት ከሌለ ደግሞ ጥሩ ግንኙነት አይፈጠርም። ለጥሩ ግንኙነት ጥሩ ተግባቦት ያስፈልጋል። ጥሩ ግንኙነት ከሌለን ደግሞ እየተራራቀን እንሄዳለን። እሱና ሌላውኛ ማሳለፍ ያለብንን ጊዜ ሌላ ሰው ያሳልፋል ከነሱ ጋር ወጪ ቴክኖሎጂ ከነሱ ጋር ያሳልፋል ስለዚህ ልጆቻችን እሱ ይመራልናል እሱ ሼፕ ያደርግልናልና ይሄ ከባድ ችግር ነው ምክንያቱም ከልጆቻችን ጋር ክፍተት ይፈጠራል በልጅነት ላይ ታወቀን ይችላል ያ ክፍተት ግን አንድ ቲኔጀር ፕሪቲን ከገቡ በኋላ ያ ክፍተት ይታየናል ምክንያቱም በልጅነት እኛን ይፈልጋሉ ልጆች እንድናወራቸው አብረን እንድንጫወት ማሚ ዳዲ እኝ ልጅ እኝ በቃ እንዲያርግ ይላሉ እኛ ደግሞ እዛ ቲኒስ ደርሱ እነሱ ደግሞ ወደ ሌላ ሲሄዱ ልጅ እኔ ጋር ሁን ና ስንል ያንን ያልዘራነው ዛጋ ማግኘት አንችልም ስለዚህ ከልጅነት ጀምረን ልጆቻችን ላይ መዝራት አለብን አብሮ ማሳለፉ በኋላ ላይ በጣም ጥሩ ውጤት አለው
በጣም ውስጥ አይነት ወላጅነት እንዳለ ተጠቅሻለሽ አንደኛው አምባገነናዊ ወላጅ የምትይው አለ ስልጣን ያለው ወይ ምክንያታዊ ወላጅ ደግሞ የምትይው አለ እና ደግሞ ሶስተኛው ሁሉም ፈጣጅ ብለሽ ደግሞ የምትይው የወላጅ አይነት እንዳለ መጽሐፍሽ ላይ ታስቀምጫለሽና እስቲ ከነዚህ ከሶስቱ ተመረጭ የሚባለው የወላጅነት አይነት ወይስ ስኬታማ አስተዳደግን ሊያመጣ የሚችለው ወላጅነት ምን አይነት ነው? ከላይ አሁን ስካውን ያነሳናቸውን ችግሮች በምን መልኩ መፍታት ይችላል?
አው ሶስት አይነቱን እዚህ ላይ አድርጌያለሁ። አሁን ደግሞ የተለያየ የተጨማመሩ ነው። የተለያየ አይነት ፓረንቲንግ ስታይል አለና እነዚህ ግን ለሁሉንም እዚህ ላይ ይካተታሉ ብዬ ስላሰብኩ ነው ሶስቱን ያደረኩትና እኔ የምለው ምክንያታዊ የሆነውን ወላጅ ነው። ይሄ ምክንያታዊ የሆነው ወላጅ ሁለቱም አለ። አምባገነንነትም አለበት ፐርሚሲቭም ነው ፈቅዳለሁ። ግን ባላንስ ያደረገ ነው። አምባገነን ማለት ግዴታ አምባገነንን ማለት ሳይሆን ልጆቻችንን መምራት አለበት። የኛን ምን መራቸውን አቅጣጫ ይፈልጋሉ ያን አቅጣጫ ማሳየት አለብንና አንዳንዴ እኛ ኖ አይሆንም ላንተ አይገባህም ብለን እናቆማቸው አሉ። ያን ባገነን መሆን ሳይሆን በምክንያት ነግረን አሳምነን ካላመኑም ኖ ምንልበት አለ። ግን ሁሉን አይደለም እኔ ስላልኩ ብቻ አይደለም።
ሌላኛው አምባገነን
አምባገነን እኔ ስላልኩ ብቻ ምክንያት አይነግርም እንዴት ይናገረኛል ልጄ እንዴት ያወራል እኔ ስላልኩ ብቻ። ልጆቹ by the way successful ሊሆኑ ይችላሉ in terms of like እንትን ተመከረየ ምናም ሊሆን ይችላል። ግን ከዛ በኋላ ብዙ ነገር ሪሰርች እንደሚያሳየው አንገር ማኔጅመንት የሚያስቸግራቸው ሊሆን ይችላል ወደ ሌላ ሱስ ሊሄዱ ይችላሉ ብዙ አይነት አደጋ ሊኖር ይችላል። ይሄን ሳይሆን እኛ ሁሉን ኦል ራውንደር ይሆነ ሁለንተናዊ እንትን ያለ ሰው ነው አይደለም ማሳደግ የምንፈልገው። ስለዚህ መሃል ላይ ፐርሚሲቭ የሚሆኑ ልጆቹ ራሳቸውን የማይገዙ በቃ የሚሆን ሊሆን ይችላሉ። ስለዚህ መሃል ላይ ምን ፈቅደው ነው መፍቀር ሁሉንም ኖ ማለት ሳይሆን መሃል ላይ እኛ መሪዎች ተጽኖ ፈጣሪዎች ልጆቻችን እኛ እንዲያከብሩን እንዲያዩን እንዲከተሉን እንጂ እንዲፈሩን ሳይሆን ምክንያቱም ችግር በከማቸው ሰዓት እኛ ጋር ይመጣሉ። ምክንያቱም እናዳምጣለን እንመልሳለን ምክንያታዊ ነን። አምባገነን ግን እንዴት ተፈጥሮ ይሄ ነገር ነው ቤት እንዴት ሊሆን ቻለ የኔ ልጅ ሆነ እንዴት እንደዚህ ያደረክ ስለሚል ልጆች አይመጡ ሁለት አይነት ሰው ሊሆን ይችላል ቤት ሌላ ውጭ ሌላ። ግን በምንም ችግር ሲፈጥሮ ነው ጋር ልጅ መምጣት እንዲመጣ ማድረግ አለብኝ። ያው ብዙ ምን ሰማው ነገሮች አሉ። ቲኔጅ ላይ ወላጅ ጋር መሄድ ባለመቻልም ሊሆን ይችላል በተለያዩ ነገሮችና የኔ ወላጆች አያቆም እንደዚህ አይነት ነገር ቢሄድ ይጮህብኛል ቢሄድ እንዲላሉ የሚለው ሳይሆን ቢመጣ እርግጥ ነው ላልቀበለው ይችላል። ግን ያን እንደ ነገር እንዴት ነው አብረን የምንፈታው እንደዚህ አይነት ነገር ሊያጋጥም ይችላል ብዬ የምመራው ከዛም ማወጣው ልጅ መሆን አለበት። እኔ ጋር ሲመጣ ሴፍ እንዲሰማ ማድረግ ያስፈልጋልና
ያ ማለት ደግሞ ሁሉን ፈቃጅ መሆንም ማለት
አይደለም። አይደለም ቢሄድ እናትና አባቴ ጋር ችግር ጥል ያወጡኛል ብሎ የሚያስብ መሆን አለበት ችግር ውስጥ እንኳን ቢገባ።
ስለዚህ በጠቅላላ ለማድረግ ሐሳባችንን ስልጣን ያለው ግን ደግሞ ምክንያታዊ ወላጅ በመሆን በቴክኖሎጂ ዘመን የቴክኖሎጂ አጠቃቀምን ምክንያታዊ በሆነ መልኩ ለልጆች በመስጠትም በመከልከልም ስኬታማ ልጆችን በዚህ ዘመን ማሳደግ እንችላለን?
አዎ ይቻላል።
እንግዳዬን ሳራ ዘመኑን እጅግ አድርጌ አመሰግናለሁ። ለዛሬ ያዘጋጀናቸው የጋቢና መሰናዶዎች እነዚህን ይመስሉ ነበር። በሚቀጥለው ሳምንት በሌሎች ማህበራዊ ኢኮኖሚያዊ ወጣቶችን ህይወት የሚዳስሱ መሰናዶዎች እንገናኛለን። እስከዛው ሀሳባችሁን ለማካፈል በፌስቡክ @voamharik ወይም በኤክስ #voamharik በማለት ልታደርሱን ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። መልካም ሳምንት።